ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 12 ቀን 2009 ዓ.ም ፕሮግራማችን ጀምረዋል።
Social media has certainly empowered populists and other extremists to exploit people's genuine concern and spread their message of hate and bigotry.
የማህበረሰብ የመገናኛ ብዙሃን በተሳሳተ መረጃ የጥላቻ ንግግር እያስፋፉ ናቸው።
የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በኒውዮርክ የተባበሩት መንግስታት ድርጅት ጉባኤ ላይ ካሰሙት ንግግር የተወሰደ ነው።
ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ሌሎች ዝግጅቶችም አሉን። ጎንደር ዛሬም ሰላም የላትም፣ ተኩስ ሲሰማ ውሏል ያሉ ነዋሪዎች አግኝተናል። እያጣራን ነው። እንደተጣራና እንዳረጋገጥን እናቀርበዋለን።
በሁለተኛው አጋማሽ ሁለት ወቅታዊ ውይይቶች ይቀርባሉ።
መደበኛዎቹ ፕሮግራሞች ለዛሬ አይኖሩንም። ጤና ይስጥልና አድማጮች፣ እንደምን አምሽታችኋል? ተረኛ አስተናጋጆች አዲሱ አበበና
ቆንጂት ታዬ ነን። መልካም ምሽት እንዲሆንላችሁ እየተመኘን አሁን ወደ ዓለም ዜና እናልፋለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት በኒውዮርክ ለተሰበሰቡ ለአሜሪካና የአፍሪካ የንግድና የመንግስታት መሪዎች ሲናገሩ የአህጉሪቱ ገበያ እንዲያብብ እንዲያድግና እንዲጠናከር ለማድረግ ቁርጠኛ ነኝ ብለዋል። ሚስተር ኦባማ በዚሁ በሁለተኛው የዩናይትድ ስቴትስና የአፍሪካ የንግድ ጉባኤ ላይ ትናንት ባደረጉት ንግግር በአፍሪካ ንግድና መዋለ ንዋይ ምደባ ጠቃሚነት ላይ አትኩረዋል። ፎረሙ የተመሰረተው ከሁለት ዓመታት በፊት መሆኑን ያስታወሱት ፕሬዚደንት ውጤቱን እነሆ ዛሬ ለማየት ትችላላችሁ ብለዋል።
American investment in Africa is up 70%. US exports to Africa have surged.
አሜሪካ አፍሪካ ውስጥ የመደበችው መዋለ ንዋይ 70% ነው። ዩናይትድ ስቴትስ ወደ አፍሪካ የምትልከው የንግድ ቁሳቁስ በከፍተኛ ደረጃ ጨምሯል። እንደ FedEx፣ Kellogg's እና Google የመሳሰሉ ግዙፍ ኩባንያዎች አህጉሪቱ ውስጥ እይታቸው ጨምሯል። ዛሬ ሌጎስ እና ካምፓላ ውስጥ Uber ታክሲዎችን መጥራት ትችላላችሁ። ከመጀመሪያው ጉባኤያችን ሁለት ዓመት በኋላ የአሜሪካና የአፍሪካ ኩባንያዎች በ15 ቢሊዮን ዶላር የሚገመት ውል ተፈራርመዋል። በእነዚህ ስምምነቶች መሰረት አህጉሪቱ በምርት ማሳደግና የጤና ጥበቃ ዘርፎቿ ተጠቃሚ ትሆናለች።
ፕሬዚደንት ኦባማም በመጨረሻም ይህ ሁሉ እድገት የተመዘገበው ገና ከጅምሩ ነው ብለዋል።
በዩናይትድ ስቴትስ ባለፈው ማክሰኞ ሰሜን ካሮላይና ከተማ ቻርለት ውስጥ ፖሊስ አንድ አፍሪካዊ አሜሪካዊ ተኩሶ ሲገድል የሚያሳየውን የቪዲዮ ቅጂ አናሳይም፣ የሰለባው ቤተሰብ በግል ለማየት ያቀረቡትን ጥሪ ግን እናከብራለን ሲሉ የከተማይቱ ፖሊስ ባለስልጣናት ተናግረዋል። የቻርለት ከተማ ፖሊስ አዛዥ ኬሪ ፑትኒ ይህን የተናገሩት ዛሬ ጠዋት በሰጡት ጋዜጣዊ መግለጫ ነው። ፑትኒ ቪዲዮው ለሕዝብ እንዲታይ ከተደረገ የተያዘው ምርመራ ያበላሻል የሚል ስጋት አለኝ ሲሉ ነው በእምቢተኛነት አቋማቸው የጸኑት። በ43 ዓመቱ ኪት ላሞን ስኮት ላይ ፖሊስ የፈጸመውን ግድያ ተከትሎ ለሁለት ቀናት ከተማይቱ ውስጥ ሁከት ቢካሄድም የሰዓት እላፊ አዋጅ አሁኑኑ የማውጣት እቅድ እንደሌላቸው ባለሥልጣናት አስታውቀዋል። በቻርለት ከተማ ዛሬ ከብሔራዊና ዘብ እንዲሁም ከፖሊስ አባላት የተውጣጣ ኃይል በቅኝት ላይ ይገኛል።
አሁን የደረሰን ዜና አለ። ከፓርቲ ኃላፊነት የተነሱት የኦሮሞ ሕዝብ ዲሞክራሲያዊ ሊቀመንበር አቶ ሙክታር ከድርና ምክትላቸው ወይዘሮ አስቴር ማሞ በስራ አስፈጻሚ ኮሚቴ አባልነት እንደሚቀጥሉ ተገልጿል። የኦህደድ ማዕከላዊ ኮሚቴ በድጋሚ እንደገለጸው ሁለቱ አመራሮች የተነሱት በራሳቸው ጥያቄ ነው። ማዕከላዊ ኮሚቴው በኦሮሚያ ክልል ስለጠፋው የሰው ሕይወትና ንብረት መውደም የተሰማውን ጥልቅ ሐዘን መግለጹንም ዛሬ ባወጣው መግለጫ አመልክቷል። እስክንድር ፍሬው ተከታዩን ይዟል።
ከኢህአዴግ አባል ድርጅቶች አንዱ የሆነው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ዛሬ ያወጣው መግለጫ በኦሮሚያ ክልል አመጣው ያላቸውን ስኬቶች የዘረዘረበት፣ ችግሮችንም የጠቀሰበት ነው። ችግሮቹን ለመፍታት ከምንጊዜውም በላይ እንደሚሰራም አስታውቋል። እነዚህኑ ችግሮች በመጠቀም የጸረ ሰላም ኃይሎች ባናፈሱት አሉባልታ የጸጥታ ችግር መከሰቱንም አስታውሷል። በዚህ ምክንያት ለጠፋው የሰው ህይወትና የንብረት መውደም የተሰማውን ጥልቅ ሐዘን እንደገለጸም መግለጫው ጠቁሟል። የሆዴድ ሊቀመንበርና የኦሮሚያ ክልል ፕሬዝዳንት ሙክታር ከድር እንዲሁም በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የሲቪል ሰርቪስ ሚኒስትር አስቴር ማሞ ከፓርቲ ኃላፊነት የተነሱት በራሳቸው ፈቃድ መሆኑንም ጠቅሷል መግለጫው። ሁለቱም አንድርከን ዝቅ ብለው የሥራ አስፈጻሚ ኮሚቴ አባል ሆነው እንዲቀጥሉ መወሰኑንም አመልክቷል። በክልልና በፌደራል መንግስት ያላቸውን ስልጣን በተመለከተ ግን መግለጫው የጠቀሰው ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርና መሰግናለን። የአፍሪካ ህብረት መሪዎች አባላቱን ከዓለም አቀፉ የወንጀል ችሎት እንዲወጡ ለመጠየቅ የነበራቸውን እቅድ እንዲሰርዙ የሰብአዊ መብቶች ተከራካሪ ቡድኖች ህብረት ዛሬ ጥሪ አስተላልፏል። የአፍሪካ ህብረት አባል የሆኑ ሀገሮች መሪዎችና ሌሎች ከፍተኛ ባለስልጣናት ከመከሰስ ነጻ መሆናቸውን ጨምሮ ሶስት ሁኔታዎችን ካላሟሉ ከዓለም አቀፉ የወንጀል ችሎት እንዲወጡ አንድ በህብረቱ ውስጥ ያለ ኮሚቴ ሀሳብ ያቀረበው ባለፈው ሚያዝያ እንደነበር ይታወሳል። ዋና ጽህፈት ቤቱን በዩናይትድ ስቴትስ ባደረገው በሂውማን ራይትስ ዎች የሚመራው የሰብአዊ መብቶቹ ጥምረት ይህ የአፍሪካ መሪዎችን ከመከሰስ ነጻ ለማድረግ የቀረበ ሀሳብ ሙስናን ለመዋጋት ህብረቱ ራሱ በቅርቡ ያወጣውን መመሪያ ይቃረናል ብሏል። አይሲሲ እስካሁን በአብዛኛው ያተኮረው በአፍሪካ ላይ በመሆኑ በአህጉሪቱ ላይ ያለው አመለካከት አድሏዊ ነው ሲሉ አንዳንድ መሪዎችን ጨምሮ ብዙ አፍሪካውያን ይከራከራሉ። ችሎቱ ምርመራ እያካሄደባቸው ካሉ 10 አገሮች አንዱ ብቻ ነው ከአፍሪካ ውጭ የሚገኘው። ከአይሲሲ አባልነታቸው መውጣት እንደሚፈልጉ ካስታወቁ በርካታ የአፍሪካ አገሮች አንዷ ኬንያ ነች።
የሱዳን መንግስት ከሶስት ዓመታት በፊት ለተገደሉ 185 የተቃዋሚ ሰልፈኞች እስካሁን ፍትህ አላስገኘም ሲሉ በርካታ የሰብአዊ መብት ተከራካሪ ድርጅቶች ተችተዋል። ሂዩማን ራይትስ ዋች፣ አምነስቲ ኢንተርናሽናል እና ዲ አፍሪካን ሴንተር ፎር ጀስቲስ ኤንድ ፒስ ስተዲስ የአፍሪካ የፍትህና የሰላም ጥናቶች ማዕከል እንዳሉት በካርቱምና ሌሎች ከተሞች የመንግስቱን ጥብቅ የአስቸኳይ ጊዜ አዋጅ ተቃውመው በወጡ ሰልፈኞች ላይ ግድያ የፈጸሙት የመንግስት ኃይሎች እስካሁን ለፍርድ አልቀረቡም። ሱዳን ከዚያ በኋላ ሶስት የመርማሪ ኮሚሽኖችን ማቋቋሟን ብትገልጽም እስካሁን አንዳቸውም ውጤቱን ለሕዝብ ይፋ አላደረጉም ሲሉ የሰብአዊ መብቶቹ ተከራካሪ ድርጅቶች አስታውቀዋል። የዓለሙ ድርጅት የሰብአዊ መብቶች ኮሚቴ ጉዳዩን ለማየት አቅዷል ተብሏል።
የአልሻባብ ነውጠኞች ዛሬ ጠዋት ሰሜን ምስራቅ ኬንያ ድንበር አቅራቢያ የሚገኝ ፖሊስ ጣቢያ ማጥቃታቸውን የኬንያ ባለሥልጣናት አስታውቀዋል። የአካባቢው የኬንያ ጸጥታ ጥበቃ ባለሥልጣናት እንደገለጡት ሃምሲ መንደር የሚገኘውን የቃኝ ፖሊሶች ሰፈር ያጠቁት ሁለት ላንድ ክሩዘር መኪኖችን የተጠቀሙ የሶማሊያ አልሻባብ ተዋጊዎች ናቸው። ነውጠኞቹ ከከባድ የተኩስ ልውውጥ በኋላ ወደ መጡበት እንዲመለሱ መደረጋቸውን የኬንያ ፖሊስ ቃል አቀባይ ጆርጅ ኪኖቲ ተናግረዋል። በውጊያው ወቅት ሁለት ፖሊሶች የደረሱበት መጥፋቱንና አንድ የአልሻባብ ተዋጊ መገደሉንም ቃል አቀባዩ ጨምረው ገልጠዋል። ማንነታቸው እንዳይገለጥ የጠየቁ የአካባቢው ነዋሪዎች ለቪኦኤ እንደተናገሩት ኦቶማቲክ የጦር መሳሪያና በሮኬት ተወንጫፊ ፈንጂዎችን የተጠቀሙት ነውጠኞች ከፖሊስ ጋር ለግማሽ ሰዓት ያህል ተዋግተዋል። አልሻባብ ለጥቃቱ ኃላፊነት ወስዷል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሶሪያ የተደረገው የተኩስ ማቆም ስምምነት እንዲሰምር ከተፈለገ ተዋጊ አውሮፕላኖች ቁልፍ በሆኑ የሀገሪቱ ክፍሎች ላይ መብረራቸው መቆም አለበት ብለዋል። ኬሪ ዛሬ ይህን ያሉት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በተካሄደ የከፍተኛ ደረጃ ስብሰባ ላይ መሆኑን ዘጋቢያችን ማርግሬት በሽር ከመንግስታቱ ድርጅት በላከችው ዘገባ አስታውቃለች። አዳነች ፍስሐዬ ዘገባውን ታቀርባለች።
ዩናይትድ ስቴትስና ሩሲያ ከሶስት ሳምንታት በፊት ሶሪያ ውስጥ ተኩስ እንዲቆም ተስማምተዋል። ይሁንና ከዚያ በኋላ ስምምነቱን የሚፈታተኑ ኩነቶች ታይተዋል። ጆን ኬሪ ታዲያ ስምምነቱ እንዲሰምር መደረግ አለበት ያሉትን ጠቁመዋል።
So I believe that to restore credibility to the process, we must move forward to try to
ሂደቱ ታማኝነት እንዲኖረው ከተፈለገ በዋና ዋና ቦታዎች ላይ የሚደረጉ ምንም አይነት የአውሮፕላን በረራ አሁኑኑ እንዲቆሙ መሞከር አለብን። ሁኔታውን ለማርገብና የሰብአዊ እርዳታ አቅርቦት ካለምንም ችግር እንዲገባ ለማድረግ የሚያስፈልገው ይህ ነው።
ኬሪ አያይዘውም የጦር አውሮፕላኖች በረራ ሲቆም የሶሪያ ወታደራዊ ኃይል አማጽያንንና አሸባሪዎችን እያሳደድኩኝ ነው በሚል ሰበብ የሲቪል ኢላማዎችን ከማጥቃት ይገድበዋል ይላሉ። እገዳው በተጨማሪም በሶሪያውያን መካከል እንደገና ለመነጋገር የሚያስችል ሁኔታ ለመፍጠር ይረዳል ብለዋል ኬሪ።
How can people go sit at a table with a regime that bombs hospitals?
ሰዎች ሆስፒታሎችን በቦምብ ከመደብደብ ክሎሪን ጋዝን በተደጋጋሚ ከመጥልና እንዳሻው ከመሰራ መንግስት ጋር ተቀምጠው እንዴት ይነጋገራሉ? የተኩስ አቁም ስምምነት ፈርመህ የማይከበር ከሆነ ጄኔቫ ሄደህ መነጋገር ትችላለህን?
የሩሲያው አቻቸው ሰርጌይ ላቭሮቭ በበኩላቸው ባለፈው ሰኞ አሌፖ አጠገብ በሬዲኤት ካሚዮን ላይ ስለደረሰው ለ20 ሰዎች ህይወት መጥፋት ምክንያት ስለሆነው ጥቃት የተለያየ መረጃ ነው ያለው ብለዋል።
требуют серьёзного анализа.
በሰባዩ ሬዲኤት ላይ ለደረሰው ጥቃት ወገን ያለየ በጣም ሰፊ የሆነ ምርመራ መደረግ አለበት።
የብሪታንያ ውጭ ጉዳይ ሚኒስትር ቦሪስ ጆንሰን ለጋዜጠኞች ሲናገሩ ጥቃቱን የፈጸመው ማን ነው በሚለው ጉዳይ ላይ በርግጠኛነት ለመናገር ገና ቢሆንም ሩሲያ መሆኗን የሚያሳዩ ጠንካራ ምልክቶች አሉ ብለዋል።
ዜናው አበቃ።
አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን።
ግን እነኚህ ምስሎች ደብቀውም ቢሆን ሰዎች በአንድም በሌላ መንገድ ይወጡ ያየናቸው ነው። ይሄ ነው አሁን የቴክኖሎጂ አሁን ያለንበት ዘመን ቴክኖሎጂ ልክ እንደ ጭስ ነው መውጫ ያጣው።
አቶ ቴዎድሮስ ወርቃለማው ይባላሉ። ስለ ሰርቬላንስ ማለትም ስለ ቁጥጥራዊ ቅኝት ከተናገሩት የወሰድነውና ወደ ኋላ ላይ በሁለተኛው አጋማሽ ቀርባል። አሁን የዕለቱ አብይ ርዕስ
የማህበረሰብ የመገናኛ ብዙሃን የተሳሳተ መረጃን በማዳረስና ጽንፍ የረገጡ ቡድኖችን የጥላቻ ንግግር እንዲያስፋፉ መሆኑን የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር አሳስበዋል። የአየር ንብረት ለውጥ በድርቅና ጎርፍ አደጋዎች የዜጎችን ኑሮ እየተፈታተነ መሆኑንም አቶ ኃይለ ማርያም በንግግራቸው አስታውሰዋል። ባልደረባችን ሄኖክ ሰማግዜር በኒውዮርክ ነው የሚገኘው፣ ከዚያው ዘገባ ልኮልናል።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በትናንቱ ንግግራቸው ጊዜ ሳያጠፉ የማህበረሰብ መገናኛ ብዙሃን ላይ ያላቸውን ትችት በንግግራቸው ዳሰዋል።
As much as the social media is offering a digital platform to improve exchange of information
ማህበራዊ መገናኛ የመረጃ ልውውጥን ለማሻሻልና የህዝብን ተሳትፎ ለማሳደግ የሚረዳ መድረክ የመፍጠሩን ያህል አሉታዊ አንደምታውም እንዲሁ ይችላል ይባል የሚችል አይደለም።
ጠቅላይ ሚኒስትሩ በንግግራቸው የዓለም መረጋጋትና ሰላም በግጭቶችና ጦርነቶች እንዲሁም በማህበረሰብ የመገናኛ ብዙሃን የህዝብ ተቆርቋሪ እንደሆኑ የሚገልጹ ቡድኖች በአቶ ኃይለ ማርያም እይታ ጽንፍ የረገጡ አካላት ሁከትን እየቀሰቀሱ እንደሆነ ተናግረዋል።
We are seeing how misinformation could easily go viral via social media.
የተዛባ መረጃ በማህበራዊ መገናኛ አማካኝነት ምን ያህል በቀላሉ ሊሰራጭና ብዙ ሰዎችን በተለይም ወጣቱን ወደ ተሳሳተ አቅጣጫ ሊመራ እንደሚችል ያየን ነው። ማህበራዊ መገናኛ የሰፊው ህዝብ ተሟጋቾች ነን የሚሉትና ሌሎችም ጽንፈኞች በህዝብ እውነተኛ በሶት ተጠቅመው የራሳቸውን ጥላቻና ዘረኝነት ካለገደብ እንዲነዙ በደንብ ተቅሟቸዋል።
የኢትዮጵያው ጠቅላይ ሚኒስትር ይህን ንግግር ያሰሙት ሀገራቸው ላለፉት በርካታ ወራት በተለይ በማህበረሰብ የመገናኛ ብዙሃን መረጃዎች የሚሰራጩባቸው ህዝባዊ ተቃውሞዎች እየታመሰች ባለችበት ወቅት ነው። የኢትዮጵያ መንግስት የጸጥታ ኃይሎች በመቶዎች የሚቆጠሩ ሰላማዊ ሰልፈኞችን በጥይት ተኩሰው እንደገደሉ የመብት ድርጅቶች ሲያስገነዝቡ ቆይተዋል። በኦሮሚያ አንደኛ አመቱን ሊያስቆጥር የተቃረበ ተቃውሞ በተለያዩ ከተሞች በተለያዩ ወቅቶች ሲካሄዱ ቆይተዋል። በአማራ ክልል በተለይ በወልቃይት ጎጃምና ጎንደር ህዝባዊ እንቢታም እየተስፋፋ መጥቷል። ከዚህም በተጨማሪ ኢትዮጵያ የመገናኛ ብዙሃንን በማፈን የጋዜጠኞችና የመገናኛ ብዙሃን ነጻነት ተቆርቋሪ ድርጅቶች የሚተቿት ሀገር ናት። በማህበረሰብ የመገናኛ ብዙሃን ህገ መንግስቱ ይከበር በሚል ዘመቻ ያካሄዱ የዞን 9 ጸሐፊዎች እንዲሁም 3 ጋዜጠኞች ለበርካታ ወራት በሽብር ወንጀል ተከሰው የታሰሩባት ሀገር ናት። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በመንግስታቱ ድርጅት ንግግራቸው በጥቅሉ በዝርዝር ባይሆንም አንድን ሀገር ሳይለዩ መልካም ግንኙነት ያለን ሀገሮች ሁከት ቀስቃሽ ግለሰቦችና ቡድኖችን አስጠልለዋል ሲሉ ወቅሰዋል።
It is simply hypocritical to deny that some of our countries
ከመካከላችን ፈጽሞ ምንም አይነት ችግር ከሌለብን ሀገሮች መንግስታት መጠለያ ተሰጥቷቸው ያለ አንዳች ተጠያቂነት ሀገሮቻችንን የማተራመስ ተግባር የሚያካሄዱ ግለሰቦችና ቡድኖች አሉ። ይህንን መካድ ግብዝነት ነው።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለመንግስታቱ ድርጅት ባሰሙት ንግግር ኢትዮጵያ ዘለቀታ ያለው ልማት ለማምጣት ከአጋር ድርጅቶችና ከህዝቡ ጋር የያዘችውን የእድገት ጉዞ በዝርዝር ሲያስረዱ እመርታዎች መገኘታቸውን ገልጸዋል። ሆኖም የከባቢ አየር ለውጥ ያስከተላቸው ያሉ ድርቅና የተፈጥሮ አደጋዎች አሁንም ከድህነት ለመውጣት የሚታገሉ ህዝቦችን ወደ ኋላ እያስቀሩ ናቸው ብለዋል።
The fragile nature of our environment has also been evident.
እየተከሰተ ያለው የከባቢ አየር ለውጥ እኛን ጨምሮ በሚሊዮን የሚቆጠሩ የዓለማችንን ሰዎች በመጉዳት ላይ ይገኛል። ችግሩ እየደረሰ ያለበት ሰዓት ደግሞ ሰዎችን ለመርዳት የሚንቀሳቀሱ በጎ አድራጊ ድርጅቶች በሌሎች የዓለማችን አጣዳፊ መፍትሄ በሚሹ እንደ ስደትና ፍልሰት የመሳሰሉ ከፍተኛ የዓለማችን ችግሮች ላይ በተጠመዱበት ሰዓት ነው። ለዚህም ነው ከቀናት በፊት ችግሩን አንስተን የተወያየ ነው።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመሩት የኢትዮጵያ ልዑካን ቡድን በተለይ ማክሰኞ ዕለት በዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በስደተኞችና ፍልሰተኞች ዙሪያ በተጠራው ጉባኤ ዋና አጋር ሆኖ ሰርቷል። በ192 የተባበሩት መንግስታት ድርጅት አባል አገሮች የተፈረመው የስደተኞችና ፍልሰተኞች ስምምነት ላይ እያንዳንዱ ሀገር ድርሻውን ለመወጣትና ስራ ለመጀመር መዘጋጀቱን ገልጿል። የኒውዮርኩ ስምምነት ምዕራባውያን መንግስታትና ለማቀፉ ማህበረሰብ ስደተኞችን ለሚያስጠልሉ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለስ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እርዳታ ለማቅረብ ተዘጋጅተዋል። ኢትዮጵያ ከብሪታንያ 80 ሚሊዮን ፓውንድ ገዛ እንደምታገኝም ተገልጿል። ዓላማው በኢትዮጵያ ለኤርትራውያን ፍልሰተኞች ወደ 30 ሺህ የሚጠጉ ፍልሰተኞችና ስደተኞች የሥራ ዕድል መፍጠርና መልሶ ማቋቋም እንደሆነ ተረድተናል። ጉዳዩ እንዴት እንደሚተገበር ከኢትዮጵያ መንግስት ባለስልጣናት ጠይቀን ምላሻቸውን እናቀርባለን። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዘር ነኝ ከኒውዮርክ።
ሆን ተብለው የሚሰራጩ የተሳሳቱ የሰብአዊ መብት ጥሰት መረጃዎች አሉ ሲል የኢትዮጵያ መንግስት አስታወቀ። አንዳንድ ወገኖች ይህንን የሚያደርጉት የህዝብን ስሜት ለመንካትና የጸጥታ ኃይሉን ገጽታ ለማበላሸት እንደሆነ የገለጡት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ ደምቢዶሎ ተፈጸመ የተባለውን ድርጊት በማሳየነት ጠቅሰዋል። በግለሰብ ደረጃ እንዲህ አይነት የግለሰብ ሰብአዊ መብት ጥሰት የሚፈጽሙ የጸጥታ ኃይላት አባላት ካሉ ግን ስርዓቱን የሚወከሉ አይደሉም ብለዋል። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ግን የደምቢ ዶሎ ሆነ ሌሎችም የሰብአዊ መብት ጥሰቶች በትክክል የተፈጸሙ መሆናቸውን አብራርተዋል። እስክንድር ፍሬው።
በጸጥታ ኃይሎች ተፈጸሙ ስለተባሉ የሰብአዊ መብት ጥሰት ወንጀላዎች ምላሽ የሰጠው የኢትዮጵያ መንግስት ወጣ ያሉ ሲል ከገለጻቸው አንዳንዶቹን ማጣራቱን አመልክቷል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድ እንዳሉት ታዲያ እነዚህ ሆነ ተብለው የተቀነባበሩ የፈጠራ መረጃዎች ናቸው። ምላሽ የሰጡበት አንዱ ነጥብ በቄለም ወለጋ ደምቢዶሎ ከተማ ተፈጸመ የተባለው ድርጊት ነው። ድርጊቱ የተፈጸመው ማክሰኞ ጳጉሜ 2008 ዓመተ ምህረት ነው። በዚህቹ በደምቢዶሎ ከተማ የተኩስ ድምጽ መሰማቱን የገለጹት የአይንማኞች ለማምለጥ ሲሮጥ የነበረው የ16 ዓመቱ ወጣት ኃይሉ ኤፍሬም በጥይት ተመቶ መገደሉን አመልክተዋል። ኢብሳ ሩንዴ የተባለው ሌላ ወጣት ደግሞ የቤቱ ግቢ ውስጥ እንዳለ መገደሉን ጠቁመዋል። ግድያው ሲፈጸም በቤት ውስጥ ነበርኩ ያሉት የሟች ኃይሉ ኤፍሬም እናት ወይዘሮ ታደሉ ተማም ከስፍራው ሲደርሱ ያጋጠማቸውንም በስልክ ለቪኦኤ አስረድተው ነበር።
ሬሳው ላይ ቁጭ በያሉኝ ትንሿ ሴት ልጄም ነበረች። እሷንም ሊደግሙብኝ ሲሉ በንብርክኬ ታጣቂው እግር ስር ወደቅኩ። እዚያው የልጄ ሬሳ ላይ በወደቅኩበት ይደበድቡኝ ጀመር። ምን አደርጋለሁ? አጋዤን ልጄን አጣሁ።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ መሐመድ ሰይድ በዚህች ከተማ ተደረገ የተባለው የተቀነባበረ የሐሰት መረጃ ነው ሲሉ ነው ያብራሩት።
አሁን ያልከውን ምሳሌም ለማየት ሞክረን ነበረ። በተጨባጭ አሁን የልጅ ሬሳ ላይ እንዲቀመጥ ተደረገ ያለው የሚሉ እንደዚህ አይነት ስሜት የሚነኩ መረጃዎች በተለያዩ ሶሻል ሚዲያም፣ አንዳንድ ወጣ ባሉ ሚዲያዎችም የምንሰማበት ሁኔታ ነው ያለው። ይህን ግን ለማጣራት የሞከርንበት ሁኔታ ነው ያለው። አንዳንድ ኬዞችን እንደዚህ ወጣ ያሉ ኬዞችን ማየትም ተገቢ ስለሚሆን ይሄ በፍጹም ውሸት ነው። እነዚህ ሰዎች እዛም አከባቢ የሌሉ ያከባቢ ሰዎች ያልሆኑ
ወይዘሮ ያከባቢ ሰው አይደሉም
እና ያከባቢ ሰዎችም አይደሉም እና አሁን የተጠቃቀሱት ሰዎች ሞተም የተባለው ሴትዮዋም ያከባቢ ሰዎች ያልሆኑ መሆናቸውን ነው እኛ ለማየት የሞከርነው። ይሄ እንዳለ ሆነው ግን በተለይም በዚህ በማህበራዊ ሚዲያ እና ወደ ጽፍ የወጡ ሚዲያዎች አከባቢ እንዲህ አይነት መረጃዎች የሚለቀቁት አንደኛ ሆን ተብሎ የህዝብን ስሜት ለመንካት ለአመጽ ለማነሳሳት እና የጸጥታ ኃይሉንም ገጽታ ለማበላሸት ጭምር የሚደረጉ እንቅስቃሴዎች ያሉበት ሁኔታ ነው ያለው። ግን ቅድም ያልኩ በተጨባጭ ስናየው አልተፈጸመም ብያለሁ። እንዲህ አይነት ተግባር ውስጥ የሚገቡ በግለሰብ ደረጃ የሚገቡ የጸጥታ ኃይሎች ተግባሩ በማንም የሚፈጸም ማንም ቢፈጽመው የትም ቢፈጽም እንዲህ አይነት ተግባራት አስነዋሪ ተግባራት ናቸው። የጸጥታ ኃይላችንን የሚወክሉ ስርዓታችንን የሚወክሉ አይደሉም፣ የስርዓቱም ጠላቶች ናቸው። በዚህ አይነት መልኩ ማንም ከዚህ ጋር የሚደራደርበት ሁኔታ ነው የለም። ግን ቅድም እንዳልኩ በጥንቃቄ ደግሞ ማየት ያስፈልጋል። እንዲህ አይነት መረጃዎች ሲደርሱን ሚዛናዊ ሆነን አላማው ምንድን ነው፣ ከምን መነሻ ተነስተው ነው እንዲህ አይነት መረጃዎች የሚወጡት፣ በተጨባጭ እንዲህ አይነት ድርጊቶች ደግሞ ይፈጸማሉ ወይ፣ ክብር የሚነኩ ሰብአዊ መብት የሚነኩ ሞራል የሚነኩ ተግባራት እንዲፈጸማሉ የሚለውን ደግሞ ቆም ብሎ ማሰቡ ተገቢ ነው የሚሆነው። የመጣውን መረጃ እንዳለ መውሰዱ በጣም የሚከብድ ስለሆነ ማለት ነው። እና
ወይዘሮዋ እንግዲህ እያለቀሱ የቀረበው የእሳቸው ቃለ መጠይቅ በአሜሪካ ድምጽ ሬዲዮ ጭምር። ስለዚህ እኚህ ወይዘሮ እዛ ቦታ ላይ ተወላጅ ያልሆኑ እዛ የማይኖሩ ልጃቸውም ተገደለ የተባለው ልጃቸውም በዛ ስም እዛ አካባቢ የማይታወቅ ነው እያሉኝ ያሉት።
በተጨባጭ እንዲህ አይነት መረጃዎችን ፋብሪኬት አድርገው ፈጥረው የጸጥታ ኃይሉ የህዝብን ሰላምና ደህንነት ለማስጠበቅ በሚያደርጋቸው እንቅስቃሴዎች ጋር በተገናኘ መረጋጋቱን የማይፈልጉ ለአመጽ የሚያነሳሱ እንዲህ አይነት ነገሮችን ፈጥረው የማስተላለፍ ዝንባሌዎች እዛም እዚህም ይታያሉ። ከዚህ ቀደምም አንዳንድ ባደረግናቸው ማጣራቶችም በተጨባጭ ያየነው እንደዚህ ነው። በዚህም ክስተት እንደዚህ አይነት ነገሮችን አይተናል። ስለዚህ እንዲህ አይነት መረጃዎችን በጣም በጥንቃቄ ማየት መመርመር እንደሚያስፈልግ ነው።
በኦሮሚያ ክልል በስፋት የሚንቀሳቀሰው ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ በበኩሉ ተፈጸመ የተባለውን የሰብአዊ መብት ጥሰት በራሱ መንገድ ማጣራቱን ጠቁሟል። ምክትል ሊቀመንበሩ አቶ ሙላቱ ገመቹ ለቪኦኤ ሲናገሩ የሞቱት ሁለት ወጣቶችና የአንደኛው እናት ወይዘሮ ታደሉ ተማም በትክክል የደምቢዶሎ ነዋሪዎች ናቸው ብለዋል። የወይዘሮ ታደሉና የሟች ልጃቸው የመኖሪያ አድራሻም በልዩ ስሙ ዲምቱ ተብሎ የሚጠራው ቀበሌ 06 የቤት ቁጥር 691 መሆኑን ገልጸዋል። በዚያ ነዋሪ መሆናቸውን ደግሞ ሁሉም የሚያውቀው ጉዳይ ነው ብለዋል።
ይሄ የታወቀ ነው እኮ የደምቢዶሎ ህዝብ ውብሎ ወጥቶ በነቂስ ወጥቶ አዝኖ፣ የኢትዮጵያ ህዝብ አዝኖ በወቅቱ ከሚዲያ የሰማም ህዝብ ልቡን የሚነካ ሁናቴ ነበር የተፈጸመው። የሉም እነዚህ ሰዎች የሚያሰኝ ጉዳይም አይደለም። እነኚህ ሰዎች ደምቢዶሎ ከተማ 06 ቀበሌ ውስጥ የሚኖሩ ሰዎች ናቸው። ሟቾቹም እነዚህ ሁለቱ እናትዮም እዛ ያሉ ናቸው። ደምቢዶሎ 06 ቀበሌ ውስጥ ነው የሚኖሩ። ይሄንን ለመሸፋፈን ካልሆነ በስተቀር ይሄ ፀሐይ የሞቀው እውነት ነው።
በመንግስት በኩል እየተገለጸ ያለው ሆነ ተብሎ የጸጥታ ኃይሎቹን ስም ለማጥፋት መንግስትን ለመወንጀል እንዲህ አይነት የፈጠራ ወሬዎች፣ የፈጠራ የተቀነባበሩ ቃለ ምልልሶች ይሰጣሉ የሚል ነው። እና ይሄም ፈጠራ ነው እንጂ እነኚህ ሶስት ሰዎች ሁለቱም ሟች ወጣቶች እንዲሁም እናትየዋ ወይዘሮ ታደሉ ተማም እዛ አካባቢ እንደሌሉ ባረግነው ማጣራት አረጋግጠናል ያሉት የኢትዮጵያ መንግስት ቃል አቀባይ።
ወይዘሮ ታደሉ ተማም የኃይሉ የፍሬም እናት ናቸው። ይህንንም ጋዜጠኞች አግኝተው በቃለ መጠይቅ በዕለቱ ጠይቋቸዋል። ሴትዮዋ የደምቢዶሎ ነዋሪ ናቸው። የደምቢዶሎ ህዝብ የሚያውቃቸው ሰው ናቸው። ሴትዮዋ የዚህ የኃይሉ የፍሬም እህት ብቻ ነች የቀረችው እንጂ ሁለት ልጆች ነው ያላቸው። አንደኛው መዋቹ ነው፣ ሁለተኛው ሴት ልጅ አለች። በሌላ በኩል እነዚህ ታጣቂዎች ኢትዮጵያውያን ናቸው፣ ወገኖቻችን ናቸው፣ የእኛው አካል ናቸው። የሚያሳዝነው ግን አነጣጥሮ አካላችን እኛን ሲገል ነው። ይሄ የሚያሳዝነው ጸጥታን ለማስከበር ከሆነ የሚሸሹትን ሰዎች ተኩሶ አነጣጥሮ ተኩሶ መግደል እኔ ከምን ሁኔታ እንደሆነ ግራ ይገባኛል። ሰውም እነሱን ስም ለማጥፋት ሆን ብሎ ያልገደለውን ገደለ ብሎ የሚናገር ሰው እኔ የሚኖር አይመስለኝም፣ ይኖራል ብዬ አላምንም።
በአገሪቱ የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ ተፈጸሙ የተባሉ የሰብአዊ መብት ጥሰቶች በይፋ ሳይጣሩ እንኳን መንግስትና ተቃዋሚዎች እንደዚህ በመረጃ እየተወዛገቡ ነው። ማጣራቱ በማንና እንዴት ይካሄድ በሚለውም ሰፊ ልዩነት አላቸው። በሌላ ዘገባ መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የዲሞክራቲክ ፓርቲውና የሪፐብሊካን ፓርቲ ዕጩ ተፎካካሪዎች የፊታችን ሰኞ የመጀመሪያቸው የሚሆነውን ክርክር ያካሂዳሉ። በአሁኑ ወቅት ታዲያ ሁለቱ ዕጩዎች እኩል ሊባል የሚችል የመራጮች ድጋፍ በሰጧቸው ክፍለ ሀገሮች ላይ አትኩረው ዘመቻቸውን ቀጥለዋል። ዶናልድ ትራምፕ ዛሬ ሐሙስ በፔንሲልቬንያ የምረጡኝ ዘመቻ ላይ ናቸው። ሂለሪ ክሊንተን ልጅ ቼልሲ እና ምክትል ፕሬዝዳንታቸው እጩ ቲም ኬን ኦሃዮ፣ ሚሽጋን እና ኔቫዳ ውስጥ እየተዘዋወሩ ናቸው። ዝላቲካ ሆክ ያጠናቀረችው ዘገባ አለ፣ ቆንጅታዬ ታቀርበዋለች።
ዶናልድ ትራምፕ ከአናሳን የህብረተሰብ ክፍሎችና ከሰራተኛ መደብ አሜሪካውያን ድጋፍ ለማግኘት እየሞከሩ ናቸው። ትናንት ኦሃዮ ቶሊዶ ከተማ ባደረጉት ንግግር ዲሞክራቲክ ፓርቲ እጩዋን ሂለሪ ክሊንተንን ዋሽንግተን ውስጥ ፖለቲከኞችን እያግባቡ ለተለየ ጥቅም የሚሰሩ ወገኖች አካል ናቸው ሲሉ ወንጅለዋቸዋል።
They all support the same ideology of globalism that makes them rich.
ሁሉም የሚደግፉት የእናንተን የሥራ ዕድል ፋብሪካዎቻችሁንና ሀብታችሁን ወደ ውጭ ሀገር እያጋዙ ለራሳቸው የሚበለጽጉበትን ርዕዮተ ዓለም ዓለም አቀፋዊነትን ነው።
የብሪታንያው ወግ አጥባቂ ፖለቲከኛ ናይጀል ፋራጅ ይህ መልእክት ትራምፕን የመራጭ ድጋፍ እንዲጨምርላቸው አግዟል ይላሉ።
There are people in America who look at Washington, who look at the lobby and
Washington ውስጥ የፖለቲካ ባለስልጣናትን በማግባባት የሚሰራውን የሎቢ ስራና የትላልቅ ንግድ ድርጅቶችን ጉልበት የሚመለከቱ አሜሪካውያን አሉ። ፖለቲከኞች ከኛ ህይወት የራቁ ናቸው የሚል ስሜት ይሰማቸዋል። እኛ በቅርቡ ባካሄድ ነው ህዝብ ውሳኔ በብዙዎቻችን ዘንድ ስለ ህብረተሰብ አውሮፓ ህብረት ከነበረን ስሜት ጋር በጣም ይመሳሰላል።
ዶናልድ ትራምፕ ዋና ዋናዎቹን የፕሬዝደንት ባራክ ኦባማን ክንዋኔዎች መካከል አንዳንዶቹን ለምሳሌ ከቀድሞዋ ኮሚኒስቷ የአሜሪካ ጠላት ከኪዩባ ጋር የተቀጠለውን ግንኙነት እሰርዛለሁ ሲሉ ዛቻ አሰምተዋል። ይህ ታዲያ ከተወሰኑ ኪዩባውያን አሜሪካውያን ድምጽ ቢያስገኝላቸው እንጂ በብዙ አሜሪካውያን ዘንድ የሚወደድ ሀሳብ አይደለም። ኪዩባን እየጎበኙ ያሉ ዳንኤል ፈርናንዴዝ የሚባሉ ሰው እንዲህ ይላሉ።
It's going to be terrible for the United States and Cuba. We've made so much progress. 2 million Americans have come here.
ይሄ ለዩናይትድ ስቴትስም ለኪዩባ መጥፎ ነው። ብዙ እርምጃ አስመዝግበናል። ባለፈው ዓመት 2 ሚሊዮን አሜሪካውያን ኪዩባን ጎብኝተዋል። ግሩም ህዝብ መሆኑን ተመልክተዋል። ቆንጆ ሀገር ነች። ለዩናይትድ ስቴትስም ብዙ የምጣኔ ሀብት ጥቅም መስጠት የምትችል ሀገር ነች።
ትናንት ረቡዕ ደግሞ በጡረታ ላይ ያሉ ከፍተኛ ወታደራዊ መኮንኖች ዶናልድ ትራምፕን በመቃወም ንግግር አሰምተዋል።
ዶናልድ ትራምፕ is not trustworthy. Number 2, because he's not trustworthy, he's dangerous. And number 3,
ዶናልድ ትራምፕ እምነት የሚጣልባቸው አይደሉም። ሁለተኛ እምነት የሚጣልባቸው ባለመሆኑም አደገኛ ናቸው። ሶስተኛ ለጦር ኃይል ጠቅላይ አዛዥነት አስተማማኝ ሂለሪ ክሊንተን ናቸው።
የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ሂለሪ ክሊንተን በበኩላቸው ትናንት ኦርላንዶ ፍሎሪዳ ውስጥ ለመራጮች ባሰሙት ንግግር እንዲህ ብለዋል።
I'm going to fight to give more Americans with disabilities the chance to work alongside those without disabilities.
የአካል ጉዳተኛ የሆኑ አሜሪካውያን የአካል ጉዳተኛ ካልሆኑት ጋር ጎን ለጎን ለመስራት የበለጠ እድል እንዲያገኙ እታገላለሁ ነው ያሉት ሂለሪ ክሊንተን። ተንታኞች መጪው የእጩ ተፎካካሪዎቹ ክርክር እስካሁን ማንን እንደሚመርጡ ያልቆረጡ አሜሪካውያን መራጮችን ለመሳብ ወሳኝ እንደሚሆን ይናገራሉ።
ይህ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ፕሮግራም ዝግጅት ነው። አሁን አድማጮች አስተያየት እናሰማ። ቆንጆት
አዎ፣ ከአድማጮች ያገኘነውን አስተያየት እናሰማ።
ያጥልኝ ባለፈው በተላለፈው ዜና ላይ ዶክተር አሸብር ወልድ ወርጊት የአማራን ህዝብ ላይ የሚደርሰውን ግፍ በተመለከተና ያስተዛዘበለን እናንተ ሬዲዮ ጠይቆ ሲናገሩ ከሰማ በኋላ ነው። ይሄው ለአምስት አመታት የወከላቸውን የከፋ ህዝብ ያስተዛዘበለን ራስን በራስ ማስተዳደር መብት እንዲጠበቅለት በጠየቀ ጊዜ በምክር ቤት በነበሩበት ወቅት ይሄን የከፋን ህዝብ በደል አንድም ቀን ሳያነሱ ዛሬ የአማራ ህዝብ ተቆርቋሪ ነኝ ብሎ መቅረባቸው ከበስተጀርባው ምን አይነት ፖለቲካ ጨዋታ ነው የሚጫወቱት የሚል ጥርጣሬ ስላሳደረብኝ ነው። ለአምስት አመት ምክር ቤት በነበሩ ጊዜ የህዝብ በደቡብ ህዝብ ክልል አልተዳደርም ራሴን በራሴ አስተዳድራለሁ ብሎ በጠየቀ ጊዜ ይሄን ጥያቄ ለምክር ቤቱ አንድም ቀን አላቀረቡም። ቆጭቶ ነኝ ከቦንጋ ከፋ።
ሄሎ ሄሎ ወቢዮዎች እንደምን ከረማችሁ? ሰላም ናችሁ ወይ? ያ የዘውትር አድማጫችሁ ነኝ ከዚህ ከዋሽንግተን ዲሲ። ፕሮግራማችሁን በትንሹ ለ25 አመታት ሳደምጥ ነበረ። በጣም ጥሩ ፕሮግራም ነው የምታቀርቡት። ለኢትዮጵያ ትልቁ ለታ እንደዋላችሁ ነው መቆጥረው። ሰሞኑን የአማራ ክልል ቃል አቀባይ በቪኦኤ የቀረቡ ጥያቄ ሲጠየቁ ብዙ ጊዜ እያጣራን ነው መረጃው የለኝም ይላሉ። እንዴት ነው ነገሩ? ከወራት በፊት የጋምቤላ ህጻናት ከሱዳን በመጡ ታጣቂዎች ታፍሰው ሲወሰዱ የዛን ቀን ማታ እኮ በቴሌቪዥን መስኮት ወዲያውኑ አቶ ኃይለ ማርያም ብቅ ብለው ይህንን ጥቃት የደቡብ ሱዳን መንግስትም አማጽያኑም አይደለም የፈጸሙት አሉ። በጣም በጣም በፍጥነት ቀርበው ማለት ነው። አሁን ያኔ ያጣሩት ሰዎች ይህንን አሁን ጎንደር ላይ የሚደርሰውን ነገር ማጣራት እንዴት ነው ያቃታቸው? ሌላው ነው አንድ ችግር ሲፈጠር ኢትዮጵያ ውስጥ ይዘገባል በቪኦኤ፣ ከዛ በኋላ ተመልሳችሁ ያ ነገር እንዴት ነው የሚለውን ነገር ብታጣሩ ደስ ይለኛል። ለምሳሌ በጋምቤላ ህጻናት ታፍሰው ተወሰዱ በአንድ ወቅት ተዘገበ፣ ወደ ኋላ ተመልሳችሁ እንዴት ነው ሁሉም ተመለሱ ወይ ብላችሁ የዘገባችሁ አይመስለኝም። በኦሮሚያ ሰዎች ካሳ እንደሚከፈላቸው ተነግሮ ነበረ፣ ካሳ ተከፈለ ወይ ብላችሁ እንደገና ብትጠይቋቸው ባለስልጣኖቹን ደስ ይለኛል። በአማራ ክልልም እንደዚሁ ብዙ ሰዎች ሞተዋል። ምን ያክል ሰዎች እንደሞቱ የክልሉ ቃል አቀባይ ብዙ ጊዜ ሲጠየቁ የተጣራ ነው ይላሉ። አሁን ተጣርቷል ወይ የሚለውን ብትጠይቁ ደስ ይለኛል።
ፕሮግራማችንን እየተከታተላችሁ አስተያየት የምትልኩልን አድማጮች በሙሉ እናመሰግናለን። አስተያየት ላኩልን ወደፊትም ቁጥራችንን ላስታውስ፣ 202-205-9942 የውስጥ መስመር 14 ነው።
እኔ ከስልክም አልታገል በኢሜይል ነው
እምልከው
የምትሉ ደግሞ horn@voanews.com ብላችሁ ላኩልን፣ ይደርሰናል።
እናመሰግናለን አድማጮች። እዚህ ጋር ጥቂት የሙዚቃ እረፍት ልናደርግ እናስባለን። ብርሃን ጥሩ ሙዚቃ መርጫለሁ ብላናለች እና የእሷ ምርጫ አውቀዋለሁ። እኔ
አውቀዋል።
የምትወዳት አርቲስት አለች።
ማነች ብዬ አልጠይቅም።
ስሟም አስቴር ይባላል። እሽሩሩ ልትል ነው አስቴር።
መልካም እንስማ።
እናመሰግናለን አስቴርንም ብርሃንንም። ጥሩ ነው፣ ጥሩ ዜና ነው። ሽሮሮ ዘና ትሉ ዘንድ ነው አድማጮች፣ ሙዚቃ ያሰማ ነው። እንግዲህ መቼስ ህይወት ይቀጥላል። ትዝናኑ ዘንድ አስቴርን ጋብዘናል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚያስተላልፈው ፕሮግራም ነው።
አሁን ወደ ቀዳሚው የሁለተኛው አጋማሽ ቅንብር እናልፋለን።
የኢትዮጵያ መንግስት በዜጎች ላይ ያደርሳል ያሉትን በደል ለማጋለጥና የመጻፍ ነጻነትን ለማረጋገጥ ማህበራዊ ሚዲያ ያበረከተላቸውን አስተዋጽኦ በተመለከተ ስለሰሩ ስራ ገለጣ በማድረግ 4 የኢንተርኔት ማህበራዊ ሚዲያ አራማጆች ውይይት አድርገዋል። ከዞን 9 ወይዘሪት ሶሊያና ሽመልስ፣ ከድምጻችን ይሰማ አቶ የደስደስ ያስን፣ ከአማራ ተጋድሎ አቶ አቻምየለህ ታምሩና ከኦሮሞ ሚዲያ ኔትወርክ እንዲሁም በግል የፌስቡክ ብዙ ሺህ ተከታይ ካለው አቶ ጃዋር መሐመድ አቅራቢዎች ነበሩ። በዚህ ውይይት 3 ሰዓት የፈጀው ውይይት የተዘጋጀው ኢትዮቲዩብ በተባለው የኦንላይን ሚዲያ አማካኝነት ሲሆን ጽዮን ግርማ ከማኅበራዊ ሚዲያ ጋር በተያያዘ የተነሱትን ነጥቦች ብቻ አጠር ሰብሰብ አድርጋ ዳሳለች።
እሁድ ዕለት ዋሽንግተን ዲሲ ውስጥ ለተካሄደው ውይይት የተመረጠው ርዕስ ሶሻል ሚዲያ አክቲቪዝም ኢን ኢትዮጵያ የሚል ነበር። ርዕሱ ሲተነተንም በኢትዮጵያ ውስጥ ሰዎች ማህበራዊ ብዙሃን መገናኛን ተጠቅመው የሰብአዊ መብት እንቅስቃሴንና የመጽሐፍ ነጻነትን እንዴት ተጠቅመውበታል? ይጠቀሙበታልስ? ምን ጥቅምስ አለው? ጉዳቱስ ምንድን ነው? የሚል ነበር። ኢትዮቲዩብ የተሰኘው የኢንተርኔት ሚዲያ ያዘጋጀው ይህ የውይይት መድረክ ከላይ በተጠቀሰው ርዕስነት ይዘጋጅ እንጂ አጠቃላይ ውይይቱ የተካሄደው የኢንተርኔት አራማጆቹ የሚያራምዱት የፖለቲካ ሀሳብ፣ የተጓዙበት መንገድና በጉዟቸው ያጋጠማቸው ፈተና ጭምር የዳሰሱበት ነበር። በውይይቱ ላይ ከታደሙ ተሳታፊዎችም ከሚያደርጉት እንቅስቃሴ ጋር በተያያዘ የተለያዩ ጥያቄና መልሶች የተካሄዱ ሲሆን ለዛሬ ከማህበራዊ ሚዲያ ጋር በተያያዘ የተነሱት ላይ ብቻ ትኩረት አደርጋለሁ። የመጀመሪያው ተናጋሪ የነበረችው ወይዘሪት ሶሊያና ሽመልስ ስትሆን ኢትዮጵያ እርሷና ሌሎች ጓደኞቿ በጋራ ሆነው ከ5 ዓመት በፊት ስለጀመሩት የዞን 9 የጡመራ መድረክ በማስታወስ መድረኩን በመጻፍ በማህበራዊና ፖለቲካዊ ጉዳዮች ላይ በንቃት በመሳተፍ በመወያየት ቢጀምሩም ከገዢው መንግስት በደረሰባቸው ተደጋጋሚ ማስፈራራትና በመጨረሻም በመድረኩ ላይ ተሳትፎ ያልነበራቸውን ሌሎች ጓደኞቻቸውን ጨምሮ ለእስር በመዳረጋቸው መደምደሙን ገልጻለች። ያም ሆኖ ግን በርካታ ትምህርቶችና አገልግሎቶችን እንዳተረፉበት ትናገራለች።
በግለሰብ ደረጃ ሆነው ሀሳባቸውን ከሚገልጹ ይልቅ መደራጀት የበለጠ ትኩረት ያገኛል እና እሱን ተምረንበት ነበረ። ምክንያቱም ከዛ ፊት ከመደራጀታችን በፊት እኛ እርስ በርሳችን በግል ቡድን ከመሆናችን በፊት ረጅም የሚባሉ ዓመታት ማህበረሰብ ሚዲያ ላይ እንደ ግለሰብ ስንናገር ነበር እና እሱ መደራጀት ተቀባይነትም ለማግኘት ብዙ ነገር ማድረስ ለማድረግ ትንሽ ተቋማዊ ቅርጽ ማሳየቱን ተምረንበታል። ሌላኛው የአጋርነትና አብሮነትን ሶሊዳሪቲ ማሳየትን እርስ በርስ የሶሻል ሚዲያ አክቲቪስቶችንም ለራሳቸው ሚዲያ አክቲቪስቶች የሚደርስባቸውን ችግር ማህበረሰብ ሚዲያው ራሱ ድጋፍ እንደሚያሳይ ነው የተማርንበት ነው። ሌላኛው ምናልባት ብዙ ጊዜ የሚደረጉ ይሄ የጸረ ጭቆናና የጸረ አፈና እንቅስቃሴዎች በትልቅ መልኩ ሆነው ካልታዩና ሁሉም ሰው ሚያቸውን እስካልታዩ ድረስ ትንሽ ናቸው፣ እነዚህማ ምንም ማተር አያደርጉም የሚባለውን አስተያየት የቀነሰ የቀየረ ነበርም።
ሁለተኛው ተናጋሪ የኢትዮጵያ ሙስሊሞች እንቅስቃሴ በማህበራዊ ሚዲያ በኩል የነበረውን የዳሰሰው አቶ የደስደስ ያሲን ሲሆን በዚህ እንቅስቃሴ ድምጻችን ይሰማ የተሰኘው የማህበራዊ ሚዲያ መድረክ በኢትዮጵያ መንግስት ይፈጸማሉ የተባሉ በደሎችን ለማጋለጥና የሙስሊሙን ማህበረሰብ በአንድነት ሰላማዊ ተቃውሞ ማካሄድ እንዲችል መረጃን የማስተላለፍ መድረክ ሆኖ ማገልገሉን አስረድቷል። የኢትዮጵያውያን ሙስሊሞች እንቅስቃሴን የሚመሩት ኮሚቴዎች ከታሰሩ በኋላም ገጹ አይነተኛ የመረጃ ማስተላለፊያ መሳሪያ እንደነበር ገልጿል።
በዚህ ሰዓት ፊት ለፊት የነበረው አክቲቪዝም መሄድ ባለመቻሉ ወደ ሶሻል ሚዲያ አክቲቪዝም ዞሮ በድምጻችን ይሰማ ፔጅ አማካኝነት ቀጣዩ ምዕራፍ ተጀመረ። ይህ ምዕራፍ ለረጅም ጊዜ የሄደ ነው። ከዚህ ምዕራፍ በተለይ ከሂደቱ መረዳት የምንችላቸው ብዙ ነገሮች ታይቷል። ከዛ ውስጥ ግን አንደኛ ለሌሎችም ምሳሌ የሆነበት ነገር ምንድነው? የኢትዮጵያ መንግስት ከለመደው የትግል አካሄድ ውጪ ኮሌክቲቭ ሪስክ ቴኪንግ ወይም ደግሞ ከዚህ ቀደም ልክ የቅንጅት መሪዎች ወይም ሌሎች የፖለቲካ መሪዎች ፊት ለፊት ይታያሉ፣ እንቅስቃሴን ይመራሉ፣ ከታሰሩ ወዲህ ሁሉም ነገር ተዳፍኖ ይቀራል። የሙስሊሙ ሂደት ግን እንደዛ እንዳይቀር በአመራር ደረጃ ኤግዛምፕል መሪ ሊባል በሚችል ሁኔታ አንደኛ መስዋዕትነትን የሚከፍሉ መሪዎችን በማፍራት፣ ሁለተኛ ደግሞ እነሱ ከታሰሩ በኋላ ለፔጁ ወይም ቀጥሎ ለሚመጡ ተወካዮችን በማዘጋጀት ሙቭመንቱ እንዲሄድ የማስቻል ቀጣይነትን ማስጠበቁ እንደ ምሳሌ የሚታይና ለሌሎች ንቅናቄዎችም አስተማሪነቱን ያሳየ ነው።
ከአቶ የደስደስ ያሲን ቀጥሎ የተናገረው የአማራ ተጋድሎ በሚል በኢንተርኔት ገጽ ላይ እንቅስቃሴ በማድረግ የሚታወቀው አቶ አቻሜለ ታምሩ ነው። አቶ አቻሜለ በመክፈቻ ንግግሩ ላይ በስፋት የተናገረው የአማራ ተጋድሎ የሚለው እንቅስቃሴ ለምን እንደተጀመረ በማብራራት ነበር። ማህበራዊ ሚዲያን የተመለከተውን ጉዳይ በጥያቄና መልስ ወቅት እንደሚያነሳው ገልጾ ነበር። በአጠቃላይ የአማራ ተጋድሎ እንቅስቃሴ በድረገጽም እንዲሁ ከድረገጽ ውጭም በሚደረግ ግንኙነት የሚደገፍ መሆኑን ገልጾ በዋናነት በአማራ ሕዝብ ላይ እየተፈጸመ ነው ያለውን ኢሰብአዊ ድርጊት ለመቃወም የተቋቋመ እንደሆነ አስረድቷል። በጥያቄና መልስም በአቅራቢው የቀረበው ንግግርና አንዳንዴም በገጹ ላይ የሚጻፉት በደሎች ምናልባት ደግሞ ወደፊት በሌላኛው ብሔር ላይ ተመሳሳይ ጥቃት እንዲፈጸም አያበረታታም ወይ የሚል ይዘት ያለው ጥያቄ ተነስቶ ነበር። አቶ አቻሜለ ይህንን ምሳሌ ጠቅሶ ያብራራ ሲሆን በመጨረሻም ይህን ብሏል።
ዛሬ በአማራው ላይ እየተፈጸመ ያለው ግፍና በደል ዝም ብሎ ራንደምሊ የመጣ አለመሆኑን ከረጅም ጊዜ ጀምሮ ዛሬም እየሆነ ያለው ሲስተማቲክ የሆነ ጂኖሳይድ በአማራው ላይ እየተካሄደበት እንዳለ ለማሳየት እንጂ የዘር ማጥፋት ተፈጽሞብኛል ብሎ ትግል የጀመረ ህዝብ በየትኛውም ህዝብ ላይ በየትኛውም ህዝባዊ ተጋድሎ ላይ አደጋ ሊሆን አይችልምና የአማራ ትግል የአማራ ተጋድሎ ፍጹም ህዝባዊ የሆነ የየትኛውም ህዝባዊ ትግል አካል እንጂ ለየትኛውም ህዝብ ለየትኛውም ትግል እንቅፋት አይደለም፣ ስጋት አይሆንም።
የመጨረሻው ተናጋሪ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ ሲሆን ማህበራዊ ሚዲያ በኦሮሞ ተቃውሞ ወቅት ያበረከተው አስተዋጽኦና አሁን እየሰጠ ያለውን ከፍተኛ ጠቀሜታ አስረድቷል።
ኢንፎርሜሽን ሁሌም ቀድሞ የሚወጣው ከኛ ወገን ነው፣ ከነጻነት ታጋዮች ከህዝቡ ወገን ነው። እዚህ ጋር ሰልፍ ተካሄደ፣ እዚህ ጋር ሰው ተገደለ፣ እዚህ ጋር ካድሬ ቤት ተቃጠለ፣ ኢንፎርሜሽን ቀድሞ ነው የሚወጣው። በሰዎች ሳይኮሎጂ ላይ መጀመሪያ የተናገረው ሰው የዛን አርዕስት ያስይዛል ማለት ነው። ከዛ በኋላ ባላንጣ ወይ አድቨርሰሪ ወይ በዚህ ምክንያት መንግስት ሪአክሽነሪ ሆኖ መልስ ወደ መስጠት ነው የሚሄደው። በተከታታይ ካያችሁ ከአማራ ፕሮቴስትም ሆነ ከኦሮሞ ፕሮቴስት ከድምጻችን ይሰማም ኢንፎርሜሽን ሲወጣ ያንን ኢንፎርሜሽን ተሞርኩዘው ፎልሲፋይ ለማድረግ ለማስዋሸት ነው ሙከራ የሚያደርጉት ማለት ነው። ድሮ እንደዛ አልነበረም። ድሮ መንግስት ገሎ አልገደልኩም ብሎ የሆነ ነገር ያወጣል ወይ ደግሞ ወንበዴዎች ናቸው ብሎ ያወጣል። አይደለንም ነበር የኛ ትግል። አሁን ግን ይሄ ነው የሆነው ምስለምንል አይ ይሄ አልሆነም ወደ ማለት ወደ ዲፌንሲቭ ፖዚሽን ለመግባት እንደተቻለ ነው የምናየው። ሌላው ሶሻል ሚዲያ የረዳው ለመረዳዳት እና የኮኦርዲኔት ለማድረግ ከፍተኛ ሪል ታይም ኢንፎርሜሽን ለማድረግ ረድቷል። ከዛ ባለፈ ለምሳሌ የተጎዱ ልጆች ካሉ ለሴይ ደምቢዶሎ ገጠሩ ላይ ልጆች ከተመጡ ደምቢዶሎ ላይ እንዲህ አይነት ልጆች ተመተዋል ስንል ሆስፒታሎቹ ወዲያው ሬዲ ይሆናሉ። ሆስፒታሎቹ ነፍስ ለማዳን እድል ያገኙበት ሁኔታ ነው ያለው። ከዛው ጋር ተያይዞ እንግዲህ የሶሻል ሚዲያው ትልቁ ሚና ዶክመንቴሽን ነው። ኢንፎርሜሽንን መዝግቦ ማስቀመጥ ላይ ከፍተኛ ሚና አድርጓል። በኢትዮጵያ ታሪክ የህዝቦች ተጋድሎ፣ የህዝቦች እንቅስቃሴ፣ የፖለቲካ ሂደት እንደ ባለፉት 2-3 ዓመት ተመዝግቦ አያውቅም። የተማሪዎች እንቅስቃሴ የ1960ው ከፍተኛ ታሪክ ነው የሰራው። አብዛኛው ግን ከሰዎች አፍ የምንሰማውና አንዳንድ ሰዎች በጆርናል ከጻፉት እንጂ አብዛኛው አልተመዘገበም። አሁን ግን አብዛኛው ኢንፎርሜሽን በሪል ታይም ታንጀብል በሆነ በቪዲዮ በፎቶ እንዲመዘገብ ተደርጓል። ይህ መመዝገብ ደግሞ ያለው አድቫንቴጅ አለ። አንዱ ኦፍኮርስ ለታሪክ በማስቀመጥ ወደፊት እኛ ስናልፍ ከኛ በኋላ የሚመጣው ዜጋ ምን ነበረ የሆነው የሚለውን ብዙም ሳያከራክር ፋክቹዋል የሆነ ኢንፎርሜሽን ለማስቀመጥ ረድቷል። ሁለተኛው እንግዲህ የዚህ ትግል አንዱ ዓላማ በኢትዮጵያ ውስጥ የሚያለው ህዝብ በህዝብ ላይ የሚደረገውን ግፍ እንዲሁም ደግሞ የህዝብን ገድል አውቆ የህዝብን መንግስትን ግፍ አይቶ ከህዝብ ጋር እንዲቆም የህዝብን ገድል አይቶ ወኔው እንዲነሳሳ ከፍተኛ ሚና አድርጓል።
በአጠቃላይ አራቱም ተናጋሪዎች ማህበራዊ ሚዲያ በአስቸጋሪ ሂደቶች ውስጥም ቢሆን በኢትዮጵያ ካለው በመንግስት የታፈነ የሚዲያ አስተዳደር ለመላቀቅና በኢትዮጵያ መንግስት የሚፈጸሙ የሰብአዊ መብት ጥሰቶችን በተጨባጭ ለማጋለጥ ጠቃሚ መድረክ ሆኗል ብለዋል። ይህን መድረክ ወደፊት በአግባቡ መጠቀም ከተቻለም የሚፈለገው ለውጥና መቀራረብ ማምጣት ይቻላል ብለዋል።
ጽዮን ግርማን እናመሰግናለን። ወደ መጨረሻው ቅንብር እናልፋለን። አቶ ቴዎድሮስ ወርቅ አለማው በኦሃዮ ክፍለ ግዛት በሚገኘው የኬንት ስቴት ዩኒቨርሲቲ ተባባሪ ፕሮፌሰር ናቸው። በኢንተርኔት ሰርቬላንስ ማለት የቁጥጥር ቅኝት በኢትዮጵያ ላይ ጥናት አካሂደዋል። ባልደረባችን ሳሌም ሶሎሞን አነጋግራቸዋለች። በቅድሚያ ጥናት ያደረጉበትን ዓላማ በመናገር ይጀምራሉ።
በዋነኝነት ይህንን ጥናት ያካሄድኩት ኢትዮጵያን በሚያክል ትልቅ ሀገር ውስጥ ያለው የኢንተርኔት ስርጭት ተደራሽነት በጣም ትንሽ ነው። ይህም ሆኖ ሳለ ግን መንግስታችን በኢንተርኔት ሰርቬላንስ እንዲሁም ደግሞ ሳንሱር ላይ የሚታይ አይነት ስራ ይሰራል እና ይሄ ነገር ለምንድን ነው የሆነው? ለምንድን ነው መንግስት ኢንተርኔት ላይ ይህንን አይነት ትኩረት ሰጥቶ ምንም እንኳን ተደራሽነቱ ጥቂት ቢሆንም ለምንድን ነው እዚህ ላይ ትኩረት ሰጥቶ እየሰራ ያለው የሚለውን ነገር ጠቅላላው ለመዳሰስ ነው እና በዚህ ዙሪያ ያገኘኋቸው አንዳንድ ውጤቶች አሉ እና እነኚህ ነው በአጭሩ ለመዳሰስ የሞከርኩት።
አዎ፣ መንግስት አተኩሮ ለምንድን ነው ሰርቬይላንስ ወይም ሰንሰርሽፕ የሚያደርገው በሚለው አርዕስት ላይ ምሳሌዎች ብትሰጠኝ። አሁን ለምሳሌ ሰላማዊ ሰልፍ በሚኖርበት ጊዜም ራሱ እንደሱ ያጋጥማል እና እንዴት አድርጎ መንግስት ሊዘጋው እንደሚችል የኢንተርኔት ስርጭት ምን እንደሚመስል በእንደዚህ አይነት ጊዜ ላይ ስኪል ትገልጽልን ይችላለን?
አዎ፣ አንድ ቀላል መልስ የለውም። መጀመር ያለብን ግን ይመስለኛል ከምንድን ነው መሰለሽ፣ ኢትዮጵያ ውስጥ በአሁን ጊዜ ያለው የኢንተርኔት ስርጭት ኢቨን በየጊዜው እየተሻሻለ ያለ ቢሆንም በጣም በጣም ደካማ ነው። ከሌሎች ኢቨን የአፍሪካ ሀገሮች አንጻር ብንመለከተው የአራት ወይም የ5% ፔኔትሬሽን እናያለን። ያ ማለት ከመቶ ሰው አራት ወይም አምስት ሰው ነው የኢንተርኔት አገልግሎት ተጠቃሚ ሊሆን የሚችለው ማለት ነው። እና አሁን ኢትዮጵያ ውስጥ የምናየው በምርጫ ጊዜ በእርግጥ ሁኔታው ሊበረታና ሊያይል ይችላል፣ ግን የምናየው በጠቅላላው ኢትዮጵያ ውስጥ አንድ አይነት የተቃውሞ ድምፅ በሚሰማበት ጊዜ ህብረተሰቡ ትንሽም ቢሆን በከተማ አካባቢ ያለው የተማረው ህብረተሰብ ኢንተርኔትን የመጠቀም ባህሉ እየዳበረ ስለመጣ አሁን ደግሞ ካሉን የተለያዩ አዳዲስ ስማርትፎን ብለን የምንጠራቸው ስልኮች እንደ ልብ እየተገኙ ስለመጡ ሰው በቀላሉ በኢንተርኔት ከኢንተርኔት ውጭ የማያገኘውን የመናገር እድል እያገኘ ስለመጣ መንግስታችን ደግሞ በባህሪው ቋንቋ ሄጅሞኒክ የሚባል ወይም ደግሞ ምን ማለት ነው፣ አንድ አይነት የፖለቲካ አመለካከት በህብረተሰቡ ውስጥ ይፈጠር ስለሚፈልግ ከዛ ውጪ ያሉ አመለካከቶች በሙሉ በሚንጸባረቁበት ጊዜ ያንን እንደ ተቃውሞ የመቁጠር ባህል ስላለ ይሄ ደግሞ አዲስ አይደለም። ኢንተርኔት ኢትዮጵያ ውስጥ አሁን ሰዎች መጠቀም ከመጀመራቸው በፊትም በጋዜጣም በጠቅላላ በኤሌክትሮኒክ ሚዲያም ላይ ይህ አይነት ጫና እንደነበረ ይታወቃል። አሁን ግን ለየት የሚያደርገው ነገር ምንድን ነው? ኢንተርኔትን ልክ ሌሎቹን ሚዲያዎች በቀላሉ ማፈንና መቆጣጠር እንደሚቻል ስለማይቻል ገና ይሄ ሴንሰርሺፑም ቢሆን ሰርቬላንሱም ቢሆን በስራ ላይ ያለ ነገር ነው፣ እያደገ የመጣ ነገር ነው። ኮምፕሊትሊ ደግሞ ኢንፍራስትራክቸሩም አሁን ያንን ለማድረግ አላቸው ብዬ አላስብም፣ ግን ምልክቶች አሉ፣ ምሳሌዎች አሉ። ለምሳሌ የኢትዮጵያ መንግስት በኢንተርኔት ሳንሱር ላይ ምን እያደረገ ነው ወይም ደግሞ ኢቨን ኤቪደንሱ አለ ነው የሚለውን ነገር ብትመለከች አሁን ለምሳሌ በ2015 ላይ በጣሊያን ሀገር የሚገኘው አንድ ሃኪንግ ቲም የሚባል በተለያዩ ዓለም ላይ ላሉ መንግስታት የሰርቬላንስ ኢንፍራስትራክቸር መሳሪያዎችን፣ ሶፍትዌሮችን የሚያቀርብ ድርጅት ነው። ያ ድርጅት ብዙ ከተለያዩ ዓለም መንግስታት ጋር የተለዋወጠው ኢሜል አሜሪካን ሀገር በሚገኘው ሌሎችም ሀገር በእርግጥ ቅርንጫፎች አሉት። ዊኪሊክስ በሚባለው ሚስጥራዊ ፋይሎችን የሚያወጣ ተቋም ነው። በዛ የተነሳ የዚህ የሃኪንግ ቲም ዶክመንቶች ሲወጡ አንደኛው በጣም ብዙ ዶክመንት የተገኘው የኢትዮጵያ መንግስትን የሚመለከት ነው። የኢትዮጵያ መንግስት እንዴት ከዚህ ድርጅት የተለያዩ የኢንተርኔት ስለላ መሳሪያዎችን እንደሚገዛ አገልግሎቶችንም እንደሚያገኝ የሚያሳዩ ብዙ የኢሜል መልእክት ልውውጦች በዚህ ድርጅት የተነሳ ለማየት ይችላል።
ይሄ ሃኪንግ ቲም ሪቪል ያደረገው ትተኛ አካል አድርጎ ጋዜጠኞች እዚህ ቨርጂኒያ ራሱ ያሉትን የእነሱን ግንኙነት ኢሜል በማየት ሰንሰር ለማድረግ ይችል ነበር። ግን አገር ውስጥ አሁን ለምሳሌ አገር ውስጥ ስታይ ለምሳሌ የተለያዩ የማህበራዊ ግንኙነት መሳሪያዎች እንደ ፌስቡክ ይሁን እንደ ዩቱብ፣ እንደ ዋትሳፕ፣ ቫይበር ራሱ አንዳንዴ ይዘጋሉና ስለ እሱ ምናልባት ምሳሌ ብትሰጠኝ እንዴት አድርጎ ነው መንግስት ለመቆጣጠር የሚችለው እና ሲዘጋ ሰላማዊ ሰልፍ በሚሆንበት ጊዜ ይሁን በተለይ በሰላማዊ ሰልፍ በሚደረግበት ጊዜ የተለያዩ ሀሳቦች እንዳይሰራጩ ለመግታት ይሁን ለማቋረጥ የሚያደርገውን ጥረት እንዴት አድርገህ ልትገልጽልኝ ይችላለህ? እስኪ በማህበራዊ መገናኛ መሳሪያዎች ላይ
ይህን በተመለከተ ኢትዮጵያን አንድ ለየት የሚያደርጋት ከሌሎች አገሮች በሀገራችን ያለው የቴሌኮሙኒኬሽን ሴክተር ሞኖፖል በሚባል ደረጃ በመንግስታችን ቁጥጥር ስር ያለ ለመሆኑ አንደኛው ትልቁ ምክንያት ይሄ ነው። አሁን ብዙ ሌላ ሀገሮች ብትመለከቺ ተመሳሳይ የሆኑ የተቃውሞ ድምጾች በማህበራዊ ድረገጾች ይሰማሉ አሉ። ግን እንዲህ ቀጥታዊ የሆነ ተጽዕኖ ለማድረግ ቢያንስ የፍርድ ቤት ፈቃድ ተጠይቆ ከዛ በኋላ የናሽናል ሴኩሪቲ ችግር አለ ተብሎ የፍርድ ቤቱ አመለካከት ያ ከሆነ አገሮች ያንን ማድረግ ይችላሉ። ኢቭን በዚህ ባለንበት በአሜሪካን ሀገርም ለምሳሌ ልክ ከፈረንጆቹ አቆጣጠር ከነበረው በ2001 ከነበረው የሽብር ጥቃት በኋላ ያወጡት ፓትሪዮቲክ አክት የሚባለው ህግ ይህንን ለመንግስት ወይም ደግሞ ለጸጥታ ኃይሎች ትልቅ ፈቃድ የሚሰጥ ስለነበረ በዛ መሰረት ትልልቅ የቴሌኮሙኒኬሽን ካምፓኒዎችን ጨምሮ ከመንግስት ጋር እንዲተባበሩ በአንዳንድ ጉዳዮች ላይ ይህን ስለላን ጨምሮ ፈቃድ ተገኘዋል። ኢትዮጵያ ውስጥ ግን ይሄ የለም። ይሄ በመካከል ላይ ያለ የተጠያቂነት የፍርድ ቤት ድርሻ ስለሌለ እናም ደግሞ ቴሌኮሙኒኬሽን ሴክተራችን በመንግስት እጅ ውስጥ ስላለ መንግስት በቀላሉ ባሰኘው ሰዓት ኔትወርክን የማቋረጥም የማዳከምም አንዳንድ ቦታዎች ላይ የመዝጋትም አቅሟል ነው። ስለዚህ በዋነኝነት የምናያይዝ ማያያዝ ያለብን ይሄንን ከቴሌኮሙኒኬሽን ሴክተሩ ባለቤትነት ጋር ነው። እና ኢትዮጵያ ውስጥ ያለው የቴሌኮሙኒኬሽን ባህሪ ምንድን ነው? ልክ እንደ ሌሎች ሀገሮች የተለያዩ አገልግሎት አቅራቢዎች አሉ። አንድ ግዙፍ አገልግሎት አቅራቢ አለን፣ የኢትዮጵያ ኢትዮ ቴሌኮም ነው በአሁን ሰዓት። ያ ደግሞ 100% በመንግስት ቁጥጥር ስር ያለ ስለሆነ በዛ ስር ሊደረጉ የሚችሉ ማንኛውም እንቅስቃሴዎች መንግስትን ሊጠይቀው የሚችል የለም ሙሉ ለሙሉ ስለሚቆጣጠረው።
እና እያልኩኝ
ያለሁት ምንድን ነው፣ ተጠያቂነትን ሊያመጣ የሚችል አሰራር የለም። ስለዚህ አሁን ለምሳሌ ሌላ አይነት በግል ይዞታ ውስጥ ያሉ የቴሌኮሙኒኬሽን አቅራቢዎች መንግስት በቀጥታ በዚህ ስለላ ተግባር ላይ እንዲሳተፉ ሊያስገድዳቸው አይችልም፣ ወይም ደግሞ የፍርድ ቤት ፈቃድ ሊያገኝ ይገባዋል። አሁን ግን ለመመርመር ጥናትም ለማካሄድ በጣም አስቸጋሪ ነገር ነው። ይህንን ነገር እንደው በደፈናው እናውቃለን እንጂ መንግስት ባሰኘው ሰዓት ይህን እንደሚያደርግ፣ እንዴት እንደሚያደርግ፣ ምን አይነት መሳሪያዎችን እንደሚጠቀም በጣም በጣም ዝግ የሆነ አሰራር ስለሆነ ያለው ለምርመራም ይከብዳል። ግን በዋነኝነት እኔ ሁሉም ነገር በመንግስት ቁጥጥር ስር መሆኑ አንድ ቦታ ተቃውሞ በሚኖርበት ሰዓት በቀላሉ ያንን ቦታ ታርጌት አድርጎ አሁንም እያየነው ነው አይደለም? ኢትዮጵያ ውስጥ በተለያዩ ቦታዎች ላይ ባሉ ተቃውሞዎች እዚህ ቦታ ኔትወርክ የለም፣ እዚህ ቦታ ቫይበር ተዘግቷል፣ እዚህ ቦታ እንዲህ ነው ሲባል እንሰማለን። እና መጨረሻ ላይ ለእኔ የሚያያዘው የቴሌኮሙኒኬሽን ሴክተሩ ሙሉ በሙሉ በመንግስት እጅ ስር መሆኑ እንዲህ አይነት ሳንሱሮችን ወይም ደግሞ የኔትወርክ መጥፋቶችን ቀላል ያደርጋቸዋል።
ሰዎች ግን የፈለገ መንግስቱ ሊዘጋ ቢሞክርም ወይም ሊያግተው ቢሞክርም ሌላ ፕሮክሲ ሲሆን ሌላ ነገር እየተጠቀሙ ቪዲዮዎች ሲወጡ እናያለን። የጸጥታ ኃይሎች ሰላማዊ ሰልፈኞችን ሲያጎሳቆሉ ይሆኑ እንግልት ሲፈጥሩባቸው የሚያሳዩ ቪዲዮዎች ይወጣሉና ሰው ግን መንገድ አግኝቷል። እንዴት ታየዋለህ እሱን?
እውነትሽን ነው። አሁን ለምሳሌ አንድ ያደረኩት ጥናት አለ። ይሄ በተለይ የኢትዮጵያ መንግስትን ተለያየ የሚጠቀምባቸው እንዲህ የተቃውሞ ድምጾችን ለማፈን የሚጠቀምባቸው የተለያዩ መንገዶች፣ አንደኛው በዋነኝነት የምናውቀው የተለያዩ ህጋዊ ፍሬሞች በህግ ስር አድርጎ እነኚህን አይነት ድምጾች ለማፈን ነው። በተለይ በፈረንጆቹ አቆጣጠር የወጣው በ2009 የወጣው የኢትዮጵያ የጸረ ሽብር ህግ በዚህ ዙሪያ ትልቅ ድርሻ ይጫወታል። ከዛ ባሻገር ግን አንድ ሰርቪ አድርጌ ነበር በኢንተርኔት የበተንኩት ቃለ መጠይቅ ነው። በተለይ ይሄ ያተኮረው በዩኒቨርሲቲ ኮሚኒቲ በዩኒቨርሲቲ ተማሪዎች አስተማሪዎች ዙሪያ ነበር ፎከስ ያደረኩት እና በጣም አንድ የጠየቅኳቸው ጥያቄ ምንድን ነበር? ብዙ ጊዜ አንዳንድ የኢንተርኔት ዌብሳይቶች በመንግስት በሚዘጉበት ጊዜ ያንን አሻግራችሁ ለበፈረንጆቹ ቋንቋ ሰርከምቬንሽን ቱልስ እንላቸዋለን። ባጭሩ ምን ማለት ነው? በእጅ አዙር በሌላ መንገድ የፈለጋችሁትን ይዘት ወይም የተዘጋ ነገር እንዴት ማግኘት ትችላላችሁ ወይም ደግሞ ያብቃት አላችሁ ወይ ብዬ ስጠይቅ 50% አካባቢ የሚሆኑት የለም ነው ያሉኝ። ግን 44% አካባቢ የሚሆኑት ያንን አይነት ብቃት እንዳላቸው ነው ሪፖርት ያደረጉት። እና ያ ቀላል ቁጥር አይደለም 44% ማለት እና ግንዛቤው አለ።
ዋንኛው ሰዎች ብቻ ናቸው ወይስ
ትኩረት የነበረው እንግዲህ መጠይቁ ተሰራጭቶ የነበረው በኢንተርኔት ስለነበረ የኢንተርኔት አክሰስ ሊኖራቸው የሚችላቸው በያሰብኳቸው ዩኒቨርሲቲዎች ላይ ነው ያተኮርኩት። አንድ 4-5 ዩኒቨርሲቲዎች ላይ ነው። ሶ ለኢትዮጵያ ሕዝብ በጠቅላላ ላፕታፕ ተቃልዩት ይችላልሽ፣ ግን የሚነግርሽ ነገር አለ። ቢያንስ ኢንተርኔትን በየጊዜው በሚጠቀመው ህብረተሰብ ዙሪያ አንዳንድ ቴክኒኮች እንዳሉ መንግስት እነኚህን ነገሮችን ቢዘጋቸው በሌሎች መንገዶች እነኚህን ነገሮች አክሰስ ማድረግ እንደሚቻል ነው። ለምሳሌ ቪዲዮዎች ይወጣሉ። መቼስ በግልጽ ኢትዮጵያ ውስጥ እንደዚህ አይነት አንድ ለምሳሌ ተቃውሞ የሚያሰሙ ሰዎች ላይ ጥቃት ሲደረስ ዝም ብሎ አይ መንግስት እንዲህ አይነት ነገር እንዲደረግ አይፈቅድም፣ ይከለክላል። በስልክሽ ፎቶ ማንሳት ወይም ደግሞ ምስል መውሰድ መቅረጽ አትችይም። ግን እነኚህ ምስሎች ተደብቀውም ቢሆን ሰዎች በአንድም በሌላ መንገድ ሲወጡ እያየናቸው ነው። ይሄ ነው አሁን የቴክኖሎጂ አሁን ያለንበት ዘመን። ቴክኖሎጂ ልክ እንደ ጭስ ነው፣ መውጫ ያጣል።
አድማጮች፣ ፕሮግራማችን ከማጠቃለላችን በፊት አጠር ያለ የማጠቃለያ ዜና ቆንጅት ታሰማናለች።
የአፍሪካ ህብረት መሪዎች አባላቱን ከዓለም አቀፉ የወንጀል ችሎት እንዲወጡ ለመጠየቅ የነበራቸውን እቅድ እንዲሰርዙ የሰብአዊ መብቶች ተከራካሪ ቡድኖች ህብረት በዛሬው ዕለት ጥሪ አስተላልፏል። የህብረቱ አባል የሆኑ አገሮች መሪዎችና ሌሎች ከፍተኛ ባለስልጣናት ከመከሰስ ነጻ መሆናቸውን ጨምሮ ሶስት ሁኔታዎችን ካላሟሉ በስተቀር ከዓለም አቀፉ የወንጀል ችሎት እንዲወጡ አንድ በህብረት ውስጥ ያለ ኮሚቴ ሀሳብ ያቀረበው ባለፈው ሚያዝያ ወር እንደነበረ ይታወሳል። የሱዳን መንግስት ከሶስት ዓመታት በፊት ለተገደሉ 185 የተቃዋሚ ሰልፈኞች እስካሁን ፍትህ የሚባል አላመጣም ሲሉ በርካታ የሰብአዊ መብት ተከራካሪ ድርጅቶች ነቀፌታ አሰሙ። ሂውማን ራይትስ ዋች እና አምነስቲ ኢንተርናሽናል አሉባቸው። የአፍጋኒስታን የአንድነት መንግስት ለወራት ከዘለቀው አድካሚ ድርድር በኋላ በሀገሪቱ ሁለተኛ ትልቅ ተቃዋሚ ቡድን ጋር የሰላም ስምምነት መፈራረሙ ተሰማ።
የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች።
በዛሬዎቹ ልዩ ልዩ ፕሮግራም አዘጋጆችና በሌሎችም ባልደረቦቻችን ስም ለዛሬው ለሐሙስ ማለት ነው የምንሰናበታችሁ እኔ ቆንጂት ታዬና
አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ቋንቋ ስርጭት ነው የሚቀርበው። በእኛ በኩል ነገ በተለመደው በሶስት ሰዓት ነው የምንገናኘው።
ሰላም፣ ደህና ደሩ።
ደህና ደሩ። The Voice of America.